ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 1 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም የሹሙን በኖርዌይ መቀላመድ አስመልክቶ የቀረበውን ሐተታ እናሰማለን። በተከታታይም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይተመቀቃል። አሁን ወደ ዜናው።
ማክሰኞ ህዳር 30 ቀን ይፋ የተደረገው የተባበሩት መንግስታት የህዝብ እድገት መለኪያዎች ዘገባ ግልጽ እንዳደረገው ኢትዮጵያ የዜጎች ሁለንተናዊ እድገት መሻሻል የሚታይባት ቢሆንም በዓለም አቀፍ ደረጃ ዝቅተኛ ደረጃ ላይ የምትገኝ መሆኗን ገልጿል። እንደ ፈረንጆቹ አቆጣጠር ከ2000 ዓመተ ምህረት እስከ 2018 ድረስ ባለው የ18 ዓመት ጊዜ ውስጥ ኢትዮጵያ ከዓለም አማካይ ዝቅ ባለ ደረጃ ላይ በመገኘት ወደ ኋላ ከቀሩት አገሮች ውስጥ አንዷ መሆኗ ያሳያል በማለት ዘገባው ግልጽ አድርጓል። ዘገባው ኢትዮጵያን ከዓለም 189 አገሮች መካከል 173ኛ ቦታ በመያዝ ከመጨረሻዎቹ 20 ደሃ አገሮች መካከል አንዷ ናት ብሏል። የጾታ እኩልነትን ከማያስተናግዱ 162 አገሮች መካከል 123ኛ በመሆን ኋላ ቀር አገር መሆኗም ተገልጿል። በሶስተኛ መስክ ባሉ የትምህርት አይነቶች የዳበሩ ቴክኖሎጂን በመጠቀምና በአየር ንብረት መዛባት በኩልም በአገሮች መካከል የተከሰቱት አለመመጣጠኖች ኢትዮጵያንም እንደሚመለከት ዘገባው ገልጿል። ሲቢጄ በሚባል ምህጻረ ቃል የሚጠራው የጋዜጠኞች መብት ተከራካሪ ተቋም በዓለም 250 የሚሆኑ ጋዜጠኞች በእስር ላይ የሚገኙ መሆኑን ይፋ ባደረገው ዓመታዊ ዘገባ ገልጿል። ጋዜጠኞቹን በማሰር በኩል ግንባር ቀደም የተባለችው 48 እስረኞች የሚገኙባት ቻይና ስትሆን ጋዜጠኞችን በማሰር በኩል ዋና ዋና የተባሉት በቱርክ 47 በሳውዲ አረቢያና ግብጽ እያንዳንዳቸው 26 በሻቢያ አገዛዝ 16 ቪየትናም 12 በኢራን 11 ጋዜጠኞች መታሰራቸው ተገልጿል። በኢትዮጵያ በታክስ ማጭበርበር ተከሶ የ7 ዓመት እስራት ተፈርዶበት በእስር የሚገኘው የእንቁ መጽሔት አዘጋጁ ፍቃዱ ማህተመ ወርቅ በተጨማሪ 6 ጋዜጠኞች ከፖለቲካ እንቅስቃሴ ጋር በተያያዘ መታሰራቸውን ገልጿል። ሲዳማ ውስጥ ከተፈጠረው ችግር ጋር በተያያዘ የታሰሩት ጌታሁን ዳገዮ ዳሪሞ፣ ታሪኩን ለማ ዋቀዩ፣ በላዩ መለጉድ ናሮ፣ የድረገጽ ጋዜጣ ሲያዘጋጁ የነበሩት ፊሮምሳ በቀለ፣ አብዲያ ጉተታ እና ቢኪላ አመኑ የተባሉት እንደሚገኙበት ዘግቧል። በ2001 የወጣው የጸረ ሽብርተኛ ህግ አፋኝ ህግ በመሆኑ ፖሊስ የጊዜ መጠየቂያ ሊያደርገው እንደማይገባ የሰብአዊ መብት ኮሚሽን ገለጸ። በወንጀል የተጠረጠሩ ዜጎችን መደበኛ ህጉ በሚሰጠው የጊዜ ገደብ መሰረት እየተጠቀሙ መመርመር እየተቻለ በጸረ ሽብርተኝነት አዋጅ የምርመራ ጊዜ ቀጠሮ መጠየቅ ተገቢ አይደለም በማለት የሚገልጸው ኮሚሽኑ ይህ ህግ በርካታ ዜጎችን የሚጨቁን፣ ብዙዎችን ለእንግልት የሚዳርግ በመሆኑ መሰረዝ ወይም መሻሻል አለበት ብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። የሐራማያ ዩኒቨርሲቲ ማስተማር ካቆመ ከወር በላይ የሆነው መሆኑ ተገለጸ። ትምህርት ቤቱ ለረጅም ጊዜ ተዘግቶ ከተከፈተ ከአስር ቀናት በላይ ቢሆኑትም ወደ ትምህርት ቤት የመጡ ተማሪዎች በቁጥር በጣም ትንሽ በመሆናቸው እስካሁን ትምህርት አልተጀመረም ተብሏል። በሐራማያ ዩኒቨርሲቲ ትምህርት ያቆሙት በጥቅምት ወር በወልዲያ ዩኒቨርሲቲ ሁለት ተማሪዎች ከመገደላቸው በፊት ቢሆንም ተማሪዎቹ በሰላማዊ ሰልፍ ሲጠይቋቸው የነበሩ ጥያቄዎች ለየት የሚሉ እንደነበር ለማወቅ ተችሏል። በተማሪዎቹ ሲጠየቁ ከነበሩ ጥያቄዎች መካከል ወለጋ ላይ የተደነገገው የኮማንድ ፖስት አገዛዝ ይነሳ፣ መከላከያ ሰራዊት ከኦሮሚያ ይውጣ፣ ጠቅላይ ሚኒስትሩ ከስልጣን ይውረድ የሚሉ እንደነበረባቸው ለማወቅ ተችሏል። በዩኒቨርሲቲ ውስጥ የነበረውን ሁኔታ ለማረጋጋት የፌደራል ፖሊስ፣ የመከላከያ ሰራዊት አድማ በታኝና የዩኒቨርሲቲው ጥበቃ አካሎች በቅጥር ግቢው ውስጥ ቢገኙም አንዳንዶች በድብቅ በሚያሰራጩት የማስፈራሪያና የአድማ ወረቀቶች ምክንያት ተማሪዎች ወደ ትምህርት ገበታቸው ያልተመለሱ መሆናቸው ታውቋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች፣ ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መርሃ ግብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
አቤት ውሸት! አቤት ውሸት! በወያኔ ጊዜ የቤት ቴሌቪዥን ዜና ባለ ቁጥር ሲዋሽ፣ በሐፍረት ሲቆማተር፣ ሲዋሽ ሲዋሽ በጊዜ ብዛት ስፋት ቀንሶ ይቆሳመልና ትንሽ ይሆን ነበር ተብሎ ይቀለድ ነበር። ዛሬ የዋናው መሪያቸው የሹሙ መለያ ሆኖ አገርን አሳፍሯል። ጓደኛው ዛሬ ሸብረክ ያለበት ኢትዮጵያዊነት ሱሴ ነው ብሎ በአደባባይ ሲዋሽ አይኑንም አላሸም ነበር። ሹሙ ደግሞ ሲዋሽብን የቆየውን እኛ ስናውቅ ትላንት ግን የሰላም ሽልማት ላገኘ ነው ብሎ የተጻፈለትን ሲያነብ ጀምሮ እስኪጨርስ ድረስ ውሸቱን ቀዷል። ፈረንጆቹም መስማት የሚፈልጉትን አጽፈው አስነብበውታልና ማጨብጨብ ሲያንሳቸው ሆኗል። ተመርጠው ባዳራሹ የገቡ ትውልድ ኢትዮጵያውያን ባንዳዎች ደግሞ ሲያጨበጭቡና ተመስጠው መንባስ ያቀሩ ታይተዋል። ማፈሪያ ጉዶች። ብዙ ጊዜ ሲባል እንደቆየው ሹሙ የሃይማኖት ሰባኪ እንጂ ያገር መሪ ባይባል ይሻላል የተባለውን በጋድ አረጋግጧል። ፍቅር ሰላምና እርቅ ብሎ በተደጋጋሚ ሲለፈፍ የመቶ ዓመት በፊት ያው የፈጠራ ታሪክን ነፍስ ዘርቶ ቢያንስ በአማራውና በመኔሊክ ላይ ዘመቻውን ራሱ ከጓደኞቹ ጋር ሆኖ የቀሰቀሰውና ቄሮ ያሰማራው ራሱ መሆኑን ክዷል። የመን ፍቅር በዘመናት ቆርሾ ህዝብን እየገደሉ እርቅስ ከማን ጋር? እርቅ በመንጫ የመን ሰላም ይባላል ሹሞቹ ከመጡ በኋላ አገር ሁሉ በግድያና ፍጅት ታመሰ። የሰላምና የፍቅር ሰው መስለህ ቀረባሉት መሰረት ሀፍረትን ገድሎ ይሉኝታቢ ሆኖ ያሰማው ንግግር ጉፋያ ከመሆን አልዳነም። ሹሞቹ ከመጡ ሰላም እንዳጣን ነው። ህዝብን ከፋፍለው ጥላቻን አስፋፉ አነገሱ እንጂ ፍቅር የለም። ቤተክርስቲያን አቃጠሉ ቀሳውስት ፓስተሮችን ገደሉ እንጂ አዛውንትንም ከግድያ አልማሩም። የሹሙ ውሸት መረን የለቀቀ መሆኑ ለህዝብን ለትዝብት ዳርጓል። ከነበሩት የፖለቲካ እስረኞች አንድ አራተኛውን እንኳን ሳይፈታና ተጨማሪ እስረኞችን ማፈኑን ሳይተው ሁሉን የፖለቲካ እስረኞች ፈተናል ያለው አይናውጣ ውሸት ነው። ሁሌም ስንጠቅሳቸው የነበሩትን ስንተው እነ ክርስቲያን ታደረና ሌሎች አማራ አክራሪ ወዘተ በሚል የተያዙትን የረሳን መስሎት ይሆን? እነ ኤልያስ ገብሩ አበበ ባዩና ስንቶቹን ጋዜጠኞች አፍሮ የነበረና አሁንም ያሰራ አገዛዝ መሪ እንዴት ባገራችን ጋዜጠኞች ነጻናቸው አይታሰሩም ብሎ ለመዋሸት ድፍረቱን አገኘ? በደፈናው የጥላቻ ሐዋርያት ብሎ ያወገዛስ መስሎ ሊያልፈ ሲቃጣም ነፍሰ ገዳይ ልጆቹና ጀሌዎቹን ግን በቀጥታ ስማቸውን ሳያነሳ በማለፉ እኛም አውቀናል ያለው ህዝብ ምናልባት በደፈናው አማራና ኢትዮጵያውያንን ከሶ ቄሮውን ሊደብቅላቸው ነው ሲል በትክክል ደምድሟል። ጽንፈኛ ቄሮዎች በጥላቻ ህዝብን እየፈጁ ነው ጥፋቱም የኔ ነው ማለት ሲገባው ያደረገው ጉንጫ አልፋ ንግግር ይግለሰብ እንኳን የሰላም ሰው ብሎ ሊሸለም ቀርቶ በመድረክም በቅ ብሎ እንዲናገር ሊፈቀድለት የማይገባ መሆኑን አሳይቷል። ከአመታት በፊት እንደ ሹሙ ተመሳሳይ ሽልማት የተሰጣት የበርማዋ አንግ ሳን ሱኪ ታጋይም እስረኛም ነበረች። ዛሬ ስልጣን ስትይዝ የህዝብን ፍጅት የምትክድ አሳዛኝ ፍጡር ሆና መገኘቷ ዓለምን እያነጋገረ ነው። በዓለም ፍርድ ቤት ቀርባ በዛሬው ቀን አስራዋት የነበሩትን ጀነራሎች ግፍ ክዳ የህዝብ ፍጅት በበርማ አልተካሄደም ስትል መስማቱ ብዙዎችን አሰቅቋል። ይህን የሐሰት አቋም የያዘችው ለስልጣን ባላት ጥም መሆኑን በዓለም አቀፍ ደረጃ የተተቸ ቢሆንም ውሎ አድሮ ለህዝብ ፍጅት ወንጀል መጠየቅ እንደማይቀር ቢያሳይም ፖለቲካና ውሸት ተወራራሽ ናቸው ብሎ መደምደሙ ስህተት ይሆናል። የበርማ ጀነራሎች ሮሂንግያ ሙስሊሞችንና ውህዳን ካሬን ወዘተ እንደፈጁ ሁሉ 4 ኪሎ የገባው አገዛዝም ሱርሚ ቦዳ ወዘተ ውህዳኖችን በደቡብ ኢትዮጵያ እየፈጀ መሆኑ በዝምታ የሚታለፍ አይደለም። ማን ነው ማንን በኢትዮጵያ እየገደለ ያለው? ማን ነው ለገዳዮች አጋርና ደጀን ሆኖ ያለው? ማን ነው የጥላቻ ሐዋርያ ሰይጣን ሆኖ የተገኘው? ሹሙ አደባብ ሶል ያልፍ ቢሞክርም እንዲሁ የምንለቀው አይደለም። የኢትዮጵያ ህዝብ ማን ገዳይ ማን ሰለባ እንደሆነና ማን ዘረኞችን እንዳሰማራ ጠንቅቆ ያውቃል። ሹሙ በውሸት አድቦልብሎ ለፈረንጆች ያጎረሳቸው ሀቅን ገድሎ ገንዞ ነው። የምወዳት ኢትዮጵያ ውስጥ ሁሉ አቃፊ ፖለቲካ ይበጃል ብለናል ያለውም እንዲሁ ቀልጥ ያለ ውሸት ነው። አንደኛ ኢትዮጵያን አይወድም የኦዴፓ የበላይነትን ጸረ አማራነትን እንጂ። ሁሉን አቃፊ የሽግግር ሂደትንማ በይፋ አንቀበልም ብሎ ከናጫፋሪዎቹ ወያኔ ኢህአዴግን ሊያስቀጥል ምሎ ተገዝቶ ፋይዳ ቢስ ምርጫ በሚል አምባገነንነቱን እድሜ ሊሰጥ በመቅበዝበዝ ላይ ነው። ከኤርትራ ጋርም ሰላም የተባለው ልፈፋ በተጨባጭ ሻቢያን ጠቀመ እንጂ ሰላምን አላመጣም ብለው የተሰለፉበት ሁሉ ትክክል ናቸው። ለነ ሳውዲ ወዳጅ ለሻቢያ ጠቀመ እንጂ ለኤርትራም ሆነ ለኢትዮጵያ ህዝብ ምንም አልጠቀመም። በዚህ ጉዳይ ሽልማት ሰጠነው ያሉት ሀፍረታቸውን ለመደበቅ ስለ ኢትዮጵያ ታሪክ የሰው ልጅ ምንጭ መሆን ልፈፋው ማንንም የሚያታልል አይደለም። አገራት ፊን እየሸለሙ አገሪቱን እንወዳለን እናከብራለን ዘበት ነው። ኖርዌይ የሻቢያ ጽኑ ደጋፊና አልፎም የነሊንቾ ኦነግም ወዳጅ ሆና መቆየቷን አንረሳም። እስር ቤቶችን ዘግተናል ብሎም ሹሙ ቀጥፏል። ሶስተኛና ማዕከላዊን የዘጉት መረይቱን ፈልገው ነው። ቀብተውና ሳምረው የተፈጸመውን ግፍ ታሪክ አጥፍተዋል። ትላንትም ገራፊዎች ዛሬም ግብረስየር ፈጻሚዎች ግን ማንንም አልነካቸውም። እንኳን የትላንት የሙስና አባወራዎች ሊታሰሩ ቀርቶ በሹሞቹ አገዛዝ ሙስና ቀጣጥቷል። አሁንም ወደ ማሌዥያ ሚሊዮኖች እየተጓዙ ናቸው። እና አባዱላ ለፍርድ ቀረቡ። በመቶ 200 ሺህ ዶላር መኪና ገዝተው የሚያስገቡትስ? አሁንም ከቤተ መንግስት የሚወዳደሩ ቢላዎች እየሰሩ ያሉትስ? ውልደታቸው ከየት የመጣ ነው? ገንዘብስ ከመቀጽበት ከየት አመጡ? የሹሙ አገዛዝ ኦሮምኛ ተናጋሪ ወያኔ ነው። ይህናቅ በመደበቅ ሞሽረው ቋቁለው ያመጡትን የገለማ ቡድን ምን ቢሸልሙና ሹሙም ምን ቢዋሽ ከህዝብ ትግልና ቁጣ ሊያድኑት የሚችሉ አይደለም። መድበለ ፓርቲ ስርዓት በፊትም አልነበረም አሁንም የለም ነውና አቁ ይህ መድበለ ፓርቲ ስርዓት ተረጋገጠ የሚለው ሐሰት እንጂ ቅንጣትም እውነትነት የለውም። ትላንትም ፋሽስቶች ዛሬም ፋሽስቶች ናቸው ስልጣን የያዙት ጸረ ኢትዮጵያኖች። ይህን ነው ሐሰት የማይሽረው የማይሸፍነው ሐቅ። በዘረኛው አገዛዝ ላይ በጋራ እንነሳ። ድል ለኢትዮጵያና ለህዝቧ።
ባለ አለ ከዘለዳው ይሃፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲደቀሉ ውሃ ቀዳ ውሃ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ የሚሆን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ስፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሌ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ይሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማጫጫው የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላልሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለ ሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና። ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፋ ታሪክ አይኖርም ይሞከርም የተማላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሉም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲውን እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ፣ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ ለማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ኢትዮጵያ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና ከቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች በሽፍንፍን ሀገርና ወገን ሻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታግሎለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የት ታይቶ ያውቃል? ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት፣ ወያኔን ለመርዳት፣ የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ። ይቀበሉታል? አቶ ያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተሻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ህዝብ በአንድነት መኖር አይችልም ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን በአንድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ሕዝብ የግንዛቤ ችግር የለበትም። የኢህአፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በሀገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር፣ ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በሀገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
ሐላም መመለስ በሚል ርዕስ የቀረበው ጽሑፍ በወቅቱ ማለትም በታህሳስ 2004 ዓ.ም
የህዝብ በትግል የደረሰበትን ደረጃና ወዴት እንደሚያመራ በትንቢት መልክ የተነገረ ነው ማለት ያስደፍራል። ራሳቸውን የተቃዋሚ ድርጅት ብለው የሌለ ጦር እያዘመቱ ወያኔን ድል ሲያደርጉ ከጸረ ኢትዮጵያ ኢምንት ድርጅቶች ጋር ግንባር አንድነት ውህደት እያሉ በህዝብ ትግል እያሾፉ ምዕራባውያን ጌቶቻቸው በለውጥ ስም ለስልጣን እንዲያበቋቸው ራሳቸውን ሲያዋርዱ ማየት የቀን ተቀን አሳፋሪ ትርኢት ሆኗል። ገሞራው ዜሮ ፊታውራሪ በሚል የገለጻቸው ድርጅት አፍራሽ ገለባ አንጃዎች ትግሉን ማደፍረስ ይዘዋል። ቶሽን በላቸው አዳምጡ ልብ በሉ እንላቸዋለን። ከአምስት ዓመት በፊት እንዲህ ብለን ነበር፣ ወደፊት ለመጓዝ ወደ ኋላም መመለስ። የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኑረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጻሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር፣ ከስህተቶች ተምረን ያለፈን ስህተት ላለመድገም፣ ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ህግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፈን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤትታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት፣ ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ፣ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፈው አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገርዱ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲቋደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል ባስሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በመርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ ስፋ ብዛት ይባል ጥበትን የሚወድ መብት አገርን ሲሉት ከባዕድ የሚነውድ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ ሲገል የኖረውን ስም እንዳታነሱ ምንም ነገር ቢያደርግ ያንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥፋት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ተናርተ የተፈነባት ሀገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ካሊ የሚለውን ቃል ለመጀመሪያ ጊዜ በአገራችን መጠቀም የተጀመረው ባድዋ ጦርነት ወቅት ነበር። በኋላም የሶል ሚካኤል የልጅ ልጅ ኃይለስላሴ ጉግሳ ከርቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ ባርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ሁሉ አድሮ ኃይለስላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የሰውል ሚካኤል ቅርሳቸው ሲፈርስ አድዋ ከተማቸው ሲነድ ሲጨስ ድርቡሽን አልጥብቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ፣ ያልበላኝን ቦታ አትከክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ አጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናይነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ ህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ፣ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመት እውን መሆንን ምልክቶች ያዘሉ ናቸው። የአመጽ ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመጽን ሊፈጥሩ የሚችሉ እርሾች ናቸው። የህዝባዊ አመጽ መከሰት ምክንያቶች ግን በአመጻ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመጽ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመጽ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመጽ ምልክቶች ግን ከሀገር አገር እንብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመጽ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ፣ ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል፣ ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል፣ መንግስትና ህዝብ አብረው የሚሰሩ ሳይሆኑ ቸርሰው ተጻራሪ ኃይል ሆነው ይቆማሉ። ሃ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ ያስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መድረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻም ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቀተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጸሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር እረፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብአተ መሬቱን እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመጽ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከእነዚህ ሁኔታዎችም ጥቂቶቹን ብቻ ብንጠቅስ፣ አንድ የአገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ውጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው፣ በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡብ የአገራችን ክፍል በተለያዩ አካባቢዎች የአመጽ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታ እያመጹ መደራጀት፣ እየተደራጁም ማመጽ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመጽ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። ሶስት ይህን በመሰለው ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊ ትግል ማሸጋገር ይቻላል። አራት ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን፣ የጠራና የነጠረ የፖለቲካ ዓላማን ይዞ መጓዝን፣ ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በሀገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የሰጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በሀገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጠና ራዕይና ህዝባዊ ዓላማን ይዘን በግብ ግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በሀገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዜው ሰራተኛውን፣ አርሶ አደሩን፣ ሴቶችና ወጣቶችን፣ የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዴሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዳን እየተቸረቸሩ ንብረትና ሀገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለሰራተኛ፣ ስለገበሬው፣ ስለገጠሩና ስለከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ ሀገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብ ግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል፣ የሰብአዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቅርና በሌሎችም ቦታዎችና አገሮች ሊፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልኮ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣ መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር፣ ሰ በእስር ለሚሰቃዩ ደብዛቸው ለጠፋ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት። ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርክሶ የሚያመረካ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። ሰ በወሬ ሳይሆን በተግባር ትክክለኛና ህዝባዊ ራዕይ ይዘው በህዝብ መካከል እየታገሉና እያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድ ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን። Thank you.
ለብር የሚታገል አደርባይል ክስክስ ያን ያን ሁሉ ዳው ግን ዝም ብሎ ይቀመጥ በጭራሽ አይተብስ ገና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋለመው ቁስ ሁሉን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ሁሉን ያኝ ካልጨብጦ እንዳገዳ የነበረው ያለ ያልነበረው እንታጣል የዛን ትውልድ ታሪክ ይፍቃል ይልጣ በህዝብ ልጅ ደምጅሩን ዘፍዝፎ ያፋን ወልታል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩላባይ ወይስ ደታጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ አውግዛል ነፃነት ላይ አገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋባ ያልነበረ አውራ ሁሉዱን አርክስ ይህ የሰፋው ጫማ የወያኔው ልጅ ኡስ ያልነበረ አውራ ፍጹም አይናገር በደም ይወረዛ የዳብሎሶ ገና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካም
አንድነታችን
በየብቻና
ራቸው
ይመጣ ደና ማውራቸው